ይህ የአሜሪካ ድምፅ ነው። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቪኦኤ ኢትዮጵያ ቻነል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ህዳር 17 2014 ዓ.ም ስርጭታችን ጀመረ። ጤና ይስጥልኝ የራዲዮ አድማጮቻችን፣ የራዲዮ በቴሌቪዥን ተመልካቾቻችን፣ እንዲሁም የዌብና ማኅበራዊ መገናኛዎች ተከታዮቻችን እንደምናመሻችሁ። የምሽቱ አስተናጋጃችሁ ሰሎሞን አባተ ነኝ። ጠቅላይ ሚኒስትር አብይ አህመድ ወደ ግንባር መዝመታቸውን ካሳወቁ ወዲህ ዛሬ ለመጀመሪያ ጊዜ ተናግረዋል።
ምንፈልገው እኛ ሞተን የምትቆም ኢትዮጵያን ማየት ነው። ምንፈልገው ወይም ኢትዮጵያዊ መሆን ነው ወይም ኢትዮጵያ መሆን ነው። ይሄን ደግሞ በድል እንደምናሳካ እርግጠኛ ነን። ህዝባችን ከጎናችን ነው።
በአብይ ርዕስና በመጽሔት ይህንንና ሌሎችንም ዘገባዎች ይዘናል። አብራችሁን ሁኑ። ስርጭታችንን የምሽቱን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ ላይቭ አት ቪኦኤ አምሃሪክ በቀጥታ መከታተል ትችላላችሁ። ስቱዲዮ ውስጥ ፕሮዲውሰሯ ብራን ኃይሉ፣ ቴክኒሽያኑ ሚሻ ዱቢንስኪ እንዲሁም ለድምፅና ለምስል ቅንጅት ጃን ድራይደን አብረውኛሉ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። ዜናውን የማሰማችሁ ቆንጂት ታዬ ነኝ። ኢትዮጵያ ውስጥ የታወጀውን የአስቸኳይ ጊዜ አዋጅ የሚከታተለውና የሚቆጣጠረው እዝ ተጨማሪ 4 ትዕዛዞችን ማውጣቱ ተገልጿል። ትዕዛዞቹ በዋነኝነት ጦርነቱን በሚመለከቱ የመረጃ ስርጭቶችና ሕገ መንግስታዊ ያልሆነ በተባለ የሽግግር ወይም ሌላ ቅርጽ ያለው መንግስት ምስረታ እንቅስቃሴ ላይ ገደብ የሚጥሉ ናቸው። ዝርዝሩን ሀብታሙ ስዩም ይዟል።
በሰሜኑ የሀገሪቱ ክፍል ተቀስቅሶ ወደ መዲናዋ አዲስ አበባ አቅጣጫም ጦርነት እየተስፋፋ መምጣቱን ተከትሎ ኢትዮጵያ የአስቸኳይ ጊዜ አዋጅ ካወጣች ጥቂት ሳምንታት ተቆጥረዋል። ይህን አዋጅ የሚያስፈጽመው ልዩ እዝ ተጨማሪ 4 አዳዲስ ትዕዛዞችን እንዳወጣ ታውቋል። በሀገሪቱ መንግስት የኮሚኒኬሽን አገልግሎት ገጽ ላይ ከወጡት አዳዲስ ትዕዛዞች መካከል የመጀመሪያው ከጸጥታ አስከባሪዎች መለዮ ጋር የተገናኘ ሲሆን እዙ በማንኛውም ሁኔታ ቦታና ጊዜ የመከላከያ ሰራዊትን፣ የፌዴራል ፖሊስን፣ የክልል ልዩ ኃይሎችና የመደበኛ ፖሊስን መለዮ ልብሶች ወይንም ዩኒፎርሞች የጸጥታ አካላት አባል ያልሆነ ማንኛውም ሰው ለብሶ መገኘትን ከልክሏል። የተቋማቱ አባል ሳይሆንና የታደሰ መታወቂያ ሳይዝ ዩኒፎርሙን ለብሶ በተገኘ ማንኛውም ሰው ላይ የጸጥታ አካላት አስፈላጊውን እርምጃ እንዲወስዱም ታዟል። በሁለተኛ ደረጃ ማንኛውም ወታደራዊ እንቅስቃሴዎች፣ የጦር ሜዳ ውሎችንና ውጤቶችን በተመለከተ በአስቸኳይ ጊዜ አዋጅ እዝ ስልጣን ከተሰጠው አካል ውጪ በየትኛውም የመገናኛ አውታር መስጠትና ማሰራጨት መከልከሉም ታውቋል። በየግንባሩ የሚገኙ የሲቪልና ወታደራዊ አመራሮች ከተሰጣቸው ስምሪትና ተልእኮ ውጪ ማንኛውንም ወታደራዊ እንቅስቃሴዎች፣ የጦር ሜዳ ውሎችና ውጤቶችን የሚመለከቱ መግለጫዎችም እንዳይሰጡ ተከልክሏል። ሕገ መንግሥታዊ ስርዓቱ ከሚፈቅደው ውጪ የሽግግር መንግስት ወይም ሌላ ሕገ ወጥ ቅርጽ ያለው መንግስት እንመሰርታለን ብለው ተግባራዊ እንቅስቃሴ በሚያደርጉ አካላት ላይም የጸጥታ አካላት አስፈላጊውን እርምጃ እንዲወስዱ አዝዣለሁ ብሏል። ከነዚህ በተጨማሪ የሐሳብ ነጻነትን ሰበብ በማድረግ ልዩ ልዩ የሚዲያ አውታሮችን በመጠቀም የሽብር ቡድን የተባሉትን በቀጥታም ሆነ በተዘዋዋሪ መንገድ በመደገፍ በህልውና ዘመቻችን ላይ እንቅፋት እየፈጠሩ ናቸው ያላቸውን አካላት ከድርጊታቸው እንዲቆጠቡ የአስቸኳይ ጊዜ እዙ አስጠንቅቋል። ከአንድ ዓመት በተሻገረው በዋነኝነት የኢትዮጵያ መከላከያ ሰራዊትና አጋሮቹ ከትግራይ ኃይሎች ጋር በገቡት ጦርነት ምክንያት በሺዎች የሚቆጠሩ ኢትዮጵያን ለሞት መዳረጋቸው፣ በሚሊዮኖች የሚቆጠሩ ደግሞ ከቀያቸው እንደተፈናቀሉ ሲነገር ሰንብተዋል። የሀገሪቱ ጠቅላይ ሚኒስትር አብይ አህመድ በአካል ግንባር ተገኝተው ሰራዊታቸውን ለመምራት በወሰኑበት ማግስት ይፋ የተደረጉት የአሁኖቹ ትዕዛዞች ቀደም ብሎ በወጣው አዋጅ ተጀምረዋል የተባሉ ስራዎችን ለማጠናከርና እንቅፋት የሚሆኑ ችግሮችን ለማስወገድ ያለሙ ናቸው ብሏል የመንግስት የኮሚኒኬሽን አገልግሎት።
ሀብታሙን አመሰግናለሁ ለዘገባው። ሰው አልባ አውሮፕላን ወይም ድሮን መቀሌ ከተማ ዳያስፖራ መንደር ተብሎ በሚጠራው አካባቢ አንድ መኖሪያ ቤት መምታቱንና በጉዳቱም ሕይወቱ ያለፈ ሰው እንደሌለ አንድ የከተማዋ ነዋሪ ገለጹ። መቀሌ የሚገኘው ዘጋቢያችን ያነጋገራቸው አቶ ገዛይ የተባሉ ነዋሪ በድሮን ጥቃቱ ንብረታቸው መውደሙን ተናግረዋል። ተጎድተው ሆስፒታል የገቡ ሰዎች እንዳሉ ዘጋቢያችን በዘገባው ጠቅሶ ህይወቱ ያለፈ ሰው ግን የለም ብለዋል። በተያያዘም ቅዳሜ ለት በከተማው ዳግም አምሳል ተብሎ በሚጠራ አካባቢ ከሌሊቱ 7 ሰዓት ላይ ሁለት ጊዜ የድሮን ጥቃት መፈጸሙንና በአንድ ሰው ላይ ጉዳት ማድረሱን ዘጋቢያችን ጨምሮ ገልጿል። የህወሓት ቃል አቀባይ አቶ ጌታቸው ረዳ የሰላማዊ ሰዎች መንደር በድሮን መጠቃቱን በትዊተር ገጻቸው ላይ አስፍረዋል። በዚህ ጉዳይ ላይ እስካሁን ከኢትዮጵያ መንግስት በኩል የተባለ ነገር የለም። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። የሱዳን ጠቅላይ ሚኒስትር ከጦር ሰራዊቱ ጋር ያደረጉትን ስምምነት የተቃወሙ ትናንት ሰልፍ ወጥተዋል። በሱዳን ዋና ከተማ ካርቱም እና ሌሎችም ከተሞች በመቶዎች የተቆጠሩ ተቃዋሚዎች ሰልፍ እንዳካሄዱ ነው የተዘገበው። ከአንድ ወር በፊት ጠቅላይ ሚኒስትሩ አብደላ ሐምዶክ ላይ ግልበጣ አካሂዶ የነበረው የጦር ሰራዊቱ አመራር ከጠቅላይ ሚኒስትሩ ጋር ስምምነት ማድረጉን ተከትሎ ተቃዋሚዎች ጫና ማሳደራቸውን ገፍተውበታል። ሐምዶክ ባለፈው እሁድ ከጦር ሰራዊቱ ጋር ስምምነት ለመፈራረም ያደረጉትን ውሳኔ ታዋቂዎቹ የፖለቲካ ፓርቲዎችና የተቃውሞ እንቅስቃሴ መሪዎች ተቃውሞ አንስተውበታል። አንዳንዶቹ ክህደትና ለተፈጸመው መፈንቅለ መንግስት ፖለቲካ ሽፋን ለመስጠት የታለመ በማለት አውግዘዋል። አልዳይም በሚባል ካርቱም የሚገኝ የሰራተኞች መኖሪያ ቀበሌ የተካሄደው የተቃውሞ ሰልፍ ተካፋዮች አብዮቱ የህዝብ አብዮት ነው፣ ወታደር ወደ ጦር ሰፈር የሚሉ መፈክሮችን አሰምተዋል። በቀደሙት የተቃውሞ ሰልፎች ላይ ለተገደሉት ሰማዕቶቻችን ፍትህ እንፈልጋለን ሲሉም ጠይቀዋል። የሱዳንን ባንዲራ ያነገቡት የተቃውሞ ሰልፈኞች ቡርሃን አትገዛንም፣ ወታደራዊ አገዛዝ ይውደም የሚሉ መፈክሮችን አሰምተዋል። ይህ በዚህ እንዳለ በሱዳን ምዕራብ ዳርፉር ጀበል ሙን በሚባል አካባቢ ባለፉት ቀናት በተቀሰቀሰ የጎሳ ግጭት የተነሳ ቢያንስ 48 ሰው መገደሉን የሚገልጹ ሪፖርቶች እንደደረሱት የተባበሩት መንግስታት ድርጅት አስታውቋል። ወደ ኮቪድ-19 ዜና ስንሻገር ደቡብ አፍሪካ ውስጥ የተከሰተው አዲሱ የኮሮና ቫይረስ ዝርያ ስጋት ቀስቅሷል። አዲሱን የቫይረሱን ዝርያ አይነት ሳይንቲስቶች አሳሳቢ እንደሆነ እየተናገሩ ናቸው። ስለምን ቫይረሱ በከፍተኛ ደረጃ አይነቱን እየቀያየረ በመሆኑና ጎቴንግ በምትባለው ከሁሉም ከፍተኛ የህዝብ ቁጥር ባላት የደቡብ አፍሪካ ክፍለ ሀገር ወጣቶች ላይ በፍጥነት እየተዛመተ በመሆኑ ነው ተብሏል። የሀገሪቱ የጤና ሚኒስትር ጆ ፓሃላ ትናንት በሰጡት መግለጫ እንዳሉት በቫይረሱ የሚያዘው ሰው ቁጥር በጣም ጨምሯል። ይህ የሆነውም በአዲሱ የቫይረሱ ዝርያ ምክንያት ሳይሆን እንዳልቀረ ነው የጠቆሙት። አዲሱ የኮሮና ዝርያ ከደቡብ አፍሪቃ ወደ ቦትስዋና እና ሆንግ ኮንግ በተጓዙ መንገደኞች ላይ መታየቱንም ሚኒስትሩ ገልጸዋል። የዓለም የጤና ድርጅት አዋቂዎች ቡድን ዛሬ አርብ ስብሰባ ተቀምጦ በደቡብ አፍሪካ ብቅ ያለውን አዲስ ዝርያ ይገመግማል ተብሏል። በተያያዘ ዜና የዓለም የአክሲዮኖች ዋጋ በአዲሱ የኮቪድ ዝርያ በደቀነው ስጋት ምክንያት እያሽቆለቆለ ሄዷል። ዛሬ የዓለም አክሲዮኖች ዋጋ ያሽቆለቆለ ሲሆን የነዳጅ ዋጋ በርሜሉ ከ80 ዶላር በታች እንደተሸጠ ነው የተገለጸው። ይህ የሆነው ምናልባት ክትባቱ የማይበግረው የቫይረስ አይነት ተፈጥሯል በሚል ስጋት መዋለ ነዋይ አፍሳሾች ገንዘባቸውን ወደ ጃፓን የን፣ የስዊስ ፍራንክና ወደማያሰጉ ቦንዶች እያዛወሩ በመሆኑ ነው ተብሏል። ደቡብ አፍሪካ ላይ ተከስቶ ሆንግ ኮንግ እና ቦትስዋናም ላይ ስለታየው የቫይረሱ ዝርያ ብዙ የሚታወቅ ነገር ባይኖርም ሳይንቲስቶች አዲሱ ዝርያ ባልተለመደ መልኩ ሁለት አይነት ዝርያዎችን አደባልቆ የተፈጠረ በመሆኑ የሰውነት የተፈጥሮ መከላከያ የማያሸንፈውና ከሌሎቹ ይበልጥ ተላላፊ ሊሆን ይችላል ብለው ሰግተዋል። የብሪታንያ ባለስልጣናት እስካሁን ከታዩት ሁሉ በጣም የሚያሳስብ የኮሮና ዝርያ አድርገው ተመልክተውታል። ፈጥነውም በደቡባዊ አፍሪካ መንገደኞች ላይ ገደብ ጥለዋል። ጃፓን፣ ቼክ ሪፐብሊክ እና ጣሊያንም ዛሬ ተመሳሳይ የጉዞ ገደብ አውጥተዋል። የአውሮፓ ህብረትም ተመሳሳይ ገደብ ለመጣል ሀሳብ እንዳለው ተመልክቷል። በመጨረሻም ፈረንሳይ ከብሪታንያ ጋር በፍልሰተኞች ጉዳይ ልታደርግ የነበረውን ውይይት ሰረዘች። ይህን ያደረገችው የብሪታንያ ጠቅላይ ሚኒስትር ቦሪስ ጆንሰን ከፈረንሳይ ወደ ሀገራቸው አቋርጠው ስለሚገቡ ፍልሰተኞች ቀውስ የጻፉት ደብዳቤ ፈረንሳይን ስላስቆጣት ነው ተብሏል። በዚህ ሳምንት እንግሊሽ ቻነል በሚባለው የአትላንቲክ ውቅያኖስ ወሽመጥ በኩል ሊያቋርጡ የሞከሩ 27 ፍልሰተኞች ሰጥመው ከሞቱ በኋላ የሁለቱ ሀገሮች ግንኙነት ከአሁን ቀደም ባልታየ ደረጃ እንዳሽቆለቆለ እየተሰማ ነው። የፈረንሳይ የሀገር አስተዳደር ሚኒስትር ጂራርድ ዳርማኒን የእንግሊዟን አቻቸውን ፕሪቲ ፓቴልን በሳምንቱ መጨረሻ በፍልሰተኞቹ ጉዳይ ከሌሎች የአውሮፓ ሀገሮች ሚኒስትሮች ጋር በሚደረግ ስብሰባ ላይ እንዲገኙ ጋብዘኖት ነበር፣ ሰርዘነዋል ብለዋቸዋል። የብሪታንያ ጠቅላይ ሚኒስትር ቦሪስ ጆንሰን ለፈረንሳዩ ፕሬዚደንት ኢማኑኤል ማክሮን በላኩት ደብዳቤ ፈረንሳይ ወደ እንግሊዝ የሚገቡትን ፍልሰተኞች መልሳ መውሰድ አለባት ማለታቸው አሳዝኖናል ሲሉ የፈረንሳዩ የውጭ ጉዳይ ሚኒስትር ለእንግሊዟ አቻቸው ማሳወቃቸውን ኤኤፍፒ ዘግቧል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ኮሮና ቫይረስ አይነቱን እየቀያየረ አልበገር እያለ ነው። ተጠንቀቁ። ቆንጅትን ለዜናው አመሰግናለሁ። ይህ ከአሜሪካ ድምፅ በ22 ሜትር ባንድ በ13765 በ25 ሜትር ባንድ በ1240 በ31 ሜትር ባንድ በ9485 ኪሎ ሄርትዝ አጭር ሞገድ እንዲሁም በኢትዮ ሳት ቪኦኤ ኢትዮጵያ ቻነል 57 ዲግሪስ ዌስት በቀጥታ የሚተላለፍላችሁ የአርብ ህዳር 17 2014 ዓ.ም ስርጭታችን ነው። ከሳተላይትና ከአጭር ሞገድ ስርጭቶቻችን በተጨማሪ በዌብሳይታችን ላይ ማግኘት ብትፈልጉ በቀጥታ ይተላለፋል። amharic.voanews.com ላይ እንዲሁም በፌስቡክ ላይቭ አት ቪኦኤ አምሃሪክ ብላችሁ ልታገኙን ትችላላችሁ። በኢንስታግራምና ዩቱብ ላይም አለን። የሮሪ ፒክ ሽልማት አሸናፊውን ሶለን ገመቹን ይዘናል በዚህ ምሽት።
በጣም ይከብዳል። ለምን ለሰው ልጅ እና ሰው ላይ የሚደርስ ነገር ሁሉም ልብህን ይነካል፣ መንፈስህንም ይረብሻል። እና እነዚህን ነገሮች ባየኋቸው ጊዜዎች አዎ ተረብሻለሁ። ሜንታል ሴቴ ላይ አንዳንድ ነገሮችን ፈጥሯል።
ሶለንን ሰፋ ላለ ንግግር ይዘነው እንመለሳለን በዚህ ምሽት። አብራችሁን ሁኑ። አሁን የሰዓቱ የኢትዮጵያና የዓለም አበይት ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የምሽቱ አብይ ርዕስ ይቀርባል። ጦራቸው ድል እየቀናው መሆኑን ጠቅላይ ሚኒስትር አብይ አህመድ ዛሬ ተናግረዋል። ጠቅላይ ሚኒስትሩ ወደ ግንባር መዝመታቸውን ከተናገሩ ወዲህ ለመጀመሪያ ጊዜ ነው የዛሬውን መግለጫ የሰጡት። እንዲሁም የተለያዩ ታዋቂ ሰዎችና የፖለቲካ ፓርቲዎች መሪዎችም ዘመቻውን እየተቀላቀሉ መሆኑንም እየገለጹ ናቸው። የአፍሪካ ህብረት የምስራቅ አፍሪካ ልዑኩ ኦሉሴጉን ኦባሳንጆ እንዲሁም ሌሎችም አካላት በሰላሙ ጥረት አሁንም እየገፉ ናቸው። ኬኔዲ አባተ።
ወደ ጦር ግንባር መዝመታቸው ከተገለጸ በኋላ ጠቅላይ ሚኒስትር አብይ አህመድ ለመጀመሪያ ጊዜ ከስፍራው አስተያየት ሰጥተዋል። ጠቅላይ ሚኒስትሩ በሰጡት አስተያየት በእርሳቸው የሚመራው የመንግስት ጦር ድል እያደረገ እንደሚገኝ ገልጸዋል።
ከጀርባ የምታዩት ጠላት ከትናንትና ድረስ የያዘው ተራራ ነው። አሁን ሙሉ በሙሉ አስለቀናል። ሰራዊቱ ሞራል እጅግ ደስ ይላል። ጦርነቱ በከፍተኛ ድል ነው የተከናወነ ያለው። አሁን ካዛክስታን ይዘናል። ዛሬ ጭፍራንና ሙርቃንን ይዛለን። የኢትዮጵያ ነጻነት እስኪረጋገጥ ወደኋላ አንልም። ምንፈልገው እኛ ሞተን የምትቆም ኢትዮጵያን ማየት ነው። ምንፈልገው ወይም ኢትዮጵያዊ መሆን ነው ወይም ኢትዮጵያ መሆን ነው። ይሄን ደግሞ በድል እንደምናሳካ እርግጠኛ ነን። ህዝባችን ከጎናችን ነው። በውጭ ያሉ ወንድሞቻችን ባላቸው አቅም እየጮሁ ነው። ምሁራን እየጮሁ ነው። የኔ እናንተ ስራ ደግሞ በግንባር ሆኖ ጦሩን እየመሩ ድል ማምጣት ነው። ያው በአንድ ቀን ውጊያ ያገኘ ነው እንድላይታችኋል። ነገም ይቀጥላል። በጣም ትላልቅ ድሎች አሉ። ጠላት ከኛ ጋር ሊፎካከር የሚያስችል ቁመና የለውም። እናሸንፋለን። ነጻ የበለጸገች ኢትዮጵያን ለልጆቻችን እናሸጋግራለን። ይሄን ለማድረግ ነው እዚህ ያለ ነው። ውጤቱም በጣም ጥሩ ነው።
ጠቅላይ ሚኒስትር አብይ የኢትዮጵያ አባቶቻቸው መስዋዕት ሆነው ሀገር ማስከበራቸውን በማስታወስ እርሳቸውም መስዋዕት ሆነው ልጆቻቸው ያለ ፍርሃት የሚኖሩባትን ሀገር መፍጠር የሚጠበቅባቸው ተግባር መሆኑን ተናግረዋል።
ፌዲንኬኝ የተኩማ ብዬ ከናኤ ጉዳ ፌዲንኬኝ ብልሱማ ብዬ ከናኤ ጉዳ ፌዲንኬኛ
ያድ
ፍላጎታችን የዚህችን ሀገር አንድነት መጠበቅና ሉዓላዊነቷን ማስጠበቅ ጠላትን መስበርና ማጥፋት ነው። ይህን ደግሞ እናደርጋለን። እየተከፈለ ያለው መስዋዕትነትም ይህን ለማምጣት ነው። እኔም ሙሉ በሙሉ ወደ ግንባር መጥቼ ምሽግ ውስጥ ገብቼ እየሰራው ያለሁት ይህን ለማሳካት ነው። ደግሞም እናሳካለን ነው ያሉት። የሀገርን ነጻነትና ሉዓላዊነት ማስከበር ከመሚለው በድርጊት ከተገለጸው ርምጃ ትውልድ ይማርበታል ብለው እንደሚያስቡ የተናገሩት ጠቅላይ ሚኒስትሩ ከትምህርቱ ይልቅ ግን እኔ የምፈልገው ነጻ የሆነችና ሉዓላዊነቷን የተጎናጸፈች ሀገር ለልጆቼ ማስተላለፍ ነው ብለዋል። ጠቅላይ ሚኒስትሩ ባለፈው ሰኞ ምሽት ላይ ነበር በማህበራዊ ሚዲያ ድረገጻቸው ባሰፈሩት ጽሑፍ ከቀጣዩ ቀን ማክሰኞ ህዳር 14 ቀን 2014 ዓ.ም ጀምሮ ወደ ጦር ግንባር እንደሚዘምቱ ያስታወቁት። ከአመት በላይ የዘለቀው ግጭት ወደ አፋርና አማራ ክልሎች መስፋፋቱን ተከትሎ 9.4 ሚሊዮን ሰዎች የምግብ እርዳታ እንደሚያስፈልጋቸው የመንግስታቱ ድርጅት የዓለም ምግብ ፕሮግራም ያስታወቀ ሲሆን ድጋፍ ከሚፈልጉ ሰዎች መካከል ከ80% በላይ የሚሆኑት ጦርነት ከሚደረግባቸው አካባቢዎች ጀርባ እንደሚገኙ ማክሏል። ይሁንና በርካታ ቀውሶችን በማስከተል ላይ የሚገኘው ጦርነት አሁንም ተባብሶ እንደቀጠለ ነው። ጠቅላይ ሚኒስትር አብይ ወደ ጦር ግንባር እንደሚዘምቱ በገለጹበት መልእክታቸው ሌሎችም ፈለጋቸውን እንዲከተሉ በጠየቁት መሰረት ታዋቂ ሰዎችን ጨምሮ የተለያዩ የፖለቲካ ፓርቲዎችም ዘመቻውን እየተቀላቀሉ ነው። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማም አመራሮችን ጨምሮ ዘመቻውን ለሚቀላቀሉ አባላቱ ዛሬ ሽኝት አድርጓል። ከዚህ ቀደም የዘመቱ በርካታ የኢዜማ አባላት መኖራቸውን በሽኝት ስነ ስርዓቱ ወቅት የተናገሩት የፓርቲው መሪ ፕሮፌሰር ብርሃኑ ነጋ ሌሎች አመራሮችም እንዳስፈላጊነቱ እንደሚዘምቱ ገልጸዋል።
ጦርነት ላይ አንድ በጣም ወሳኝ የሆነ ነገር አለ። ትክክል ለሆነ ነገር ከዘመትክ፣ ያ ትክክል የሆነ ነገር ካመንክ ዜን ለማሸነፍ ያለህ እድል ከምን ጊዜም በላይ እና እውነተኛ ነገር ነው ያዝነው። አገርን ለመጠበቅ ጉዳይ ነው። ማንም ግለሰብን ላይ ለማውጣት አይደለም። አገር ከሌለ የለንም ብለን ነው የተነሳ ነው። ኢዜማ የወሰነው ውሳኔ ዛሬ የሚሄዱትን ብቻ ሳይሆን አመራሩን ሁላችንም አስፈላጊ በሆነ ጊዜ ጦር ሜዳ መሄድ ካለብን ጦር ሜዳ ሄደን እቺን ሀገር ማቆየት ለልጆቻችን ለልጅ ልጆቻችን ማስተላለፍ የታሪክ ግዴታ ነው። ይሄንን ደግሞ እንደሚያረጉ ሙሉ ለሙሉ እርግጠኛ ነን። ዛሬ የምንሰናበታቸው ጓዶቻችን
የኢዜማ ስራ አስፈጻሚ ኮሚቴ አባል የሆኑት አቶ አንድነት ሽፈራው ዛሬ ፓርቲው ወደ ጦር ግንባር ሽኝት ካደረገላቸው ግለሰቦች መካከል ናቸው። ግጭቱ በሰላማዊ መንገድ እንዲፈታ ጥረት በሚደረግበት ወቅት የዘመቻ ሂደቶች መጠናከራቸውን በተመለከተ ላነሳውላቸው ጥያቄ የግል ሐሳባቸውን አጋርተውኛል። ከጠቅላይ ሚኒስትሩ ጀምሮ የተለያዩ አመራሮች እንዲሁም ደግሞ ታዋቂ ሰዎችም መዝመታቸው ይታወቃል፣ ለመዝመትም ቃል ይገቡ አሉ። አሁን እናንተም ደግሞ መሰል እርምጃ እየወሰዳችሁ ነውና ይሄ የሆነ ያለው ደግሞ የአፍሪካ ህብረት የአፍሪካ ቀንድ ልዩ ልዑክ የሆኑት ፕሬዝዳንት ኦሊሴጉን ኦባሳንጆ እንዲሁም የተለያዩ አካላት ችግሩ በሰላማዊ መንገድ መፈታት አለበት በማለት ጥረት እያደረጉ ባሉበት ወቅት ነውና ይሄንን ሂደት እናንተ እንዴት ነው የምትመለከቱት?
አሁን ያለንበት አጠቃላይ ሁኔታና ችግሩን እየፈጠሩ ያሉ አካላቶች ጋር በንግግር በውይይት ሰላማዊ በሆነ መንገድ መፍታት የሚያስችል ሁኔታ ቢኖር ኖሮ በጣም የተሻለውና ጥሩ ነገር ነው። ጦርነት አውዳሚ ነው። ጦርነት የሚፈልግ ማንም ሰው የለም። ግን ነገሩ አሁን ገፍቶ እዚህ ደረጃ ስለደረሰ አይደለም። እዚህ ከመድረሱ በፊት የተከደባቸው በጣም ብዙ መንገዶች አሉ። የዚች ሀገር ህልውናና የህዝቦቿ ሰላምና ደህንነት ጋሬጣ ሆኖ የሚታየው ህወሓት ቢሆንም ከዚህ በፊት የነበረው ታሪኩ በሰላማዊ መንገድ ችግሮችን ለመፍታት ምን ያህል ፈቃደኛ እንዳልሆነ የሚያሳዩ ናቸው። ለውጡ ከመጣ በኋላ እንኳን የነበሩትን አንዳንድ ሁኔታዎች ብናይ የነበሩትን አማራጮች ሁሉ እየዘጋ የመጣ ነው። ሊጠብቀንና ድጋፍ ሊያደርግልን የሚገባውን የሀገር መከላከያ ሰራዊት ከፍተኛ ሁኔታ ጥቃት ውስጥ አድርሶ የሀገርን ሁሉና አጠቃላይ ሁኔታዎች እዚህ ውስጥ የከተተ ኃይል ነው። ሰላማዊ መንገድ ለመምረጥ የሚፈልግ አይደለም። ድርድርን የራሱን የፖለቲካ ማስፈጸሚያ እያደረገ የመጣ ኃይል አይደለም። ነገሮችን በዚህ መልኩ በሰላማዊ መንገድ መፍታት የሚያስችልባቸው ሁኔታዎች ያሉ ብዬ እኔ በግሌ አላምንም። ከነሱ ጋር በሰላማዊ መንገድ የሚፈታ ችግር አለ ብዬ አላምንም። ስለዚህ ይህንን ነገር ለመፍታት ያሉት የፖለቲካ ኃይሎች፣ መንግስትም፣ ሌሎችም አካላት በተቻለ መጠን ርብርብ አድርገው ይህን ነገር ቀልብሰው ወያኔ ለሀገራችን ስጋት ለአንዴና ለመጨረሻ ጊዜ የማይሆንበት ሁኔታ ውስጥ ማስገባት፣ ተስፋ ቆርጦ ስርዓት ይዘው መኖር የሚችሉበት ሁኔታ መፍጠር ያስፈልጋል።
ዛሬ ሽኝት የተደረገላቸው የኢዜማ አባላትና አመራሮች ከ40 በላይ መሆናቸውን የገለጹ የገለጹት የፓርቲው የህዝብ ግንኙነት ኃላፊ ትዕግስት ወርቅነ ስለ ፓርቲው ውሳኔ ይህን ብለዋል።
እንግዲህ አንድ ሀገር ነው ያለን። ኢዜማ በሰላማዊ እንቅስቃሴ ማድረግ የምንችለውን ነገር ሁሉ እያደረግን ነው። ነገር ግን ደግሞ ሀገር የመጣባት ችግር ከመንግስት ያለፈ ህዝባዊ ንቅናቄ የሚያስፈልግበት ሀገር እንደ ሀገር እንዳትቀጥል ኢትዮጵያ ሀገረ መንግስት እንዳይኖራት ማንንም ይምረው ማንንም ኢትዮጵያ መንግስት ያላት ሀገር ሆና መቀጠል አለባት ያ እንዳይሆን እየተሰራ ባለበት ሁኔታ ላይ ማንንም ትርፍ ህይወት ኖሮት ይሄደ ለሀገር የሚሞት ሰው የለም። መከላከያ ሰራዊቱንም የተቀላቀሉ እንዲሁም ሌሎች የጸጥታ አካላትን ተቀላቅለው እየሰሩ ያሉ አካላት በጠቅላላ እቺን ሀገር ለማትረፍ ነው እየተዋደቁ ያሉት። ስለዚህ የኢዜማ አባላትም እንዲሁም አመራሮች እኛም ማድረግ የምንችለውን ነገር በሰላማዊ እንቅስቃሴ ስናደርግ ነበር። አሁን ግን ጊዜው ደግሞ የሚጠይቀን ከዛ አልፈን እንግዲህ ጦር መያዝ ሆኗል ማለት ነው። ስለዚህ ለዚህ ኢዜማ ላደረገው ጥሪ ምላሽ የሰጡ አባላቶቻችን ናቸው ዛሬ ያገኛችኋቸው።
እናት ፓርቲም አመራሮቹ ዘመቻውን መቀላቀላቸውን ትናንት ምሽት ባወጣው መግለጫ አስታውቋል። የፓርቲው የውስጥ አመራርና የአደረጃጀት ዘርፍ ኃላፊ መምህር ኪሮስ አጥናፉ የፓርቲው መላው አመራር ለመዝመት መስማማቱንና በአሁን ወቅትም አብዛኛው በዘመቻ ላይ እንደሚገኝ ገልጸዋል።
ብሔራዊ ስራ አስፈጻሚ እስከ ታችኛው መዋቅር ከመሰረታዊ ድርጅት ድረስ ያሉ የኛ አባል አመራር ሁሉም መሄድ አለበት። በነገራችን ላይ እስካሁንም ድረስ በግንባር ላይ ነው ያሉት መስዋዕትነት እየከፈሉ ነው ያሉት በሙሉ ኃይላቸው በሙሉ አቅማቸው በራሳቸው ወጪ ከማንም ምንም አይነት ሽርፍራፊ ገንዘብ ሳይቀበሉ በራሳቸው ሎጂስቲክ ሀገር የማዳን ጥሪ ላይ እየተሳተፉ የሚገኙት አሁን የቀረነው የስራ አስፈጻሚውና ምክር ቤት ላይ ያሉት ወንድሞች ናቸው፣ አመራሮች ናቸው። እነሱም በሰሞኑ ይንቀሳቀሳሉ፣ እንቀሳቀሳለን ጨምሮ ማለት ነው።
በግጭቱ በተሳተፉ አካላት መካከል ላለው ልዩነት ወታደራዊ አማራጭ መፍትሄ እንደማይሆን በመግለጽ ዩናይትድ ስቴትስ እና የተባበሩት መንግስታትን ጨምሮ የተለያዩ አካላት የግጭቱ ተሳታፊዎች ያለምንም ቅድመ ሁኔታ ተኩስ በማቆም ለድርድር እንዲቀመጡ ተደጋጋሚ ጥያቄዎችን ቢያቀርቡም እስካሁን ተጨባጭ ለውጥ ግን አልመጣም። የተባበሩት መንግስታት የጸጥታው ምክር ቤትም ቢሆን በዚሁ የኢትዮጵያ ግጭት ጉዳይ ለ11 ጊዜያት ያክል ስብሰባ ቢቀመጥም ግጭቱን ከማስቆም አንጻር ግን መሬት ላይ የወረደ ውጤት ሊገኝ አልቻለም። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ከአሜሪካ ድምጽ መጽሔት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን በራዲዮ በቴሌቪዥንም የምትከታተሉን እንዲሁም በማህበራዊ መገናኛዎቻችን ላይ ያላችሁ ሁሉ የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። ኬኔዲን አመሰግናለሁ ለዘገባው። የትንታኔው መጽሔት ይቀጥላል። በአማራ ክልል ወደ 90,000 የሚጠጉ ሕፃናት፣ ነፍሰ ጡሮች፣ አረጋውያን፣ የአካል ጉዳተኞች ለበረታ ረሃብ ተጋልጠዋል ይላል የክልሉ መንግሥት። እንዲሁም የተለያዩ ዓለም አቀፍ የእርዳታ ድርጅቶች ተጠሪዎች ከክልሉ ባለሥልጣን ጋር በግንባር ተወያይተዋል። ተፈናቃዮችንና ሌሎችም እርዳታ የሚፈልጉ ሰዎችን ተመልክተዋል። ነገር ግን እስካሁን ድረስ የረባ የላኩት እርዳታ የለም ብሏል የክልሉ የአደጋ መከላከል ምግብ ዋስትናና ልዩ ድጋፍ የሚሹ ኮሚሽን። በአማራ ክልል በአጠቃላይ ወደ 9,000,000 የሚጠጋ ወደ 7,000,000 የሚሆን ሰው አስቸኳይ የምግብ እርዳታ እንደሚያስፈልገው የክልሉ መንግሥት በቅርቡ ማስታወቁ ይታወሳል። አስቴር ምስጋናው ከባህር ዳር ተጨማሪ አላት።
የአማራ ክልል አደጋ መከላከል ምግብ ዋስትናና ልዩ ድጋፍ የሚሹ ኮሚሽን የህዝብ ግንኙነት ኃላፊ አቶ ኢያሱ መስፍን ዛሬ ለጋዜጠኞች በሰጡት መግለጫ በክልሉ አስቸኳይ የምግብ እርዳታ የሚያስፈልጋቸው ሰዎች ቁጥር ከ7,000,000 መብለጡን ገልጸዋል። ተፈናቅለው በዘመድ አዝማድ ቤት ከተጠለሉና መጠለያ ጣቢያ ውስጥ ከሚገኙት 2.1 ሚሊዮን ውስጥ ልዩ ድጋፍ የሚሹ ህጻናት፣ ነፍሰ ጡር እናቶች፣ አረጋውያንና አካል ጉዳተኞች ለከፋ የረሃብ አደጋ ተዳርገዋል ብለዋል።
ነፍሰ ጡር እናቶችን በምናይበት ጊዜ 4,917 ነፍሰ ጡር እናቶች አሉ። አጥቢ እናቶችን በምናይበት ጊዜ 10,334 አጥቢ እናቶች አሉ። ወላጆቻቸውን በሞት ያጡ 954,354 ህጻናት አሉ። ከቤተሰቦቻቸው ጋር የተለያዩ ህጻናትም እንደዚሁ 2679 አሉ። ጾታዊ ጥቃትም በተመለከተ እንግዲህ እስካሁን ድረስ በመረጃ ያለን ከ104 በላይ ጾታዊ ጥቃት የደረሰባቸው አሉ። እንግዲህ ቦታው ሲለቀቅ ደግሞ ለከፋ ችግር የተዳረጉና ጾታዊ ጥቃት የደረሰባቸው ቁጥሩ በከፋ ሁኔታ እንደሚጨምር ይታመናል። አረጋውያንም በተመለከተ 7893 አረጋውያን አሉ። አካል ጉዳተኞች 3000 በላይ አካል ጉዳተኞች አሉ። ስለዚህ እናቶችና ህጻናት አካል ጉዳተኞች ምን ያህል ለከፋ ችግር እንደተዳረጉ ትልቅ ማሳያ ነው።
በቅርቡ የዓለም አቀፍ ለጋሽ ድርጅት የስራ ኃላፊዎች የአማራ ክልል ርዕሰ መስተዳደርን ጨምሮ ከሚመለከታቸው አመራሮች ጋር ውይይት ማድረጋቸውንና ተፈናቃዮቹን መጎብኘታቸውን የገለጹት አቶ ኢያሱ መስፍን እርዳታ እንደሚያደርጉ ከመግለጹ ውጭ የላኩት ነገር የለም ብለዋል።
እስካሁን ድረስ እንግዲህ የክልሉ መንግስት የቀድሞ የክልሉ መንግስትም ሆነ የአሁኑ ፕሬዚዳንት አወያይተዋቸዋል። እንዲሁም የፌዴራል መንግስት አደጋ ስጋት ስራ አመራር በርካታ ጊዜ ምክክር አድርገዋል ከኢንተርናሽናል ኤንጂዎች ጋር። ነገር ግን እስካሁን ድረስ ከባዶ ተስፋ ያለፈ ለህዝባችን ተስፋ የሚሆን ምግብም ሆነ መድኃኒት አላደረሱ። በዚህም ምክንያት ህዝባችን በከፋ ሁኔታ ላይ ነው ያለ። ግማሹም እንዲሁም በሚወጡ መረጃዎች የሞት አደጋዎችም እየተከሰቱ ነው። ከዛም ባሻገር ለከፋ ችግር ላይ ናቸው እነዚህ ወገኖቻችን። ስለዚህ እነዚህ ወገኖቻችን ድምፅ እንዲሆኑን እንዲሁም ከዚህ በፊት የአሜሪካ ኤምባሲና ሌሎችም መጣው ስለነበረ እኛ ዘንድ ይህን ጉዳይ ቮይስ ቱ ዘ ቮይስለስ ፒፕል በሚል ለነሱ ለድሃና ችግር ለገጠማቸው በከፋ ሁኔታ ላይ ላሉ ሰዎች ድምፅ እንዲሆኑ ጥያቄያችን ሁሉ አቅርበንላቸዋል። ነገር ግን እናከናውናለን በሚል ከባዶ ተስፋ ያለፈ ነገር ጠብ የሚል ነገር በተግባር አልታየም። ይሄ በጣም የሚያሳዝን ነው። ኢንተርናሽናል የንጆች ከተቋቋሙበት ዓላማና ተግባር አንጻር አሁን እየፈጸሙት ያለ ተግባር በጣም የሚያሳፍር፣ በቀጣይም ማህበረሰባችን እምነት እንዳይጥልባቸው የሚያደርግ በመሆኑ ከዚህ ድርጊታቸው ታቅበው ሁሉንም የኢትዮጵያን ሕዝብ በኩል አይተው በትግራይ አካባቢ ላደረጉትን ርብርብ በአማራ ክልል በአሸባሪው በተያዙ አካባቢዎችም ርብርብ አድርገው ህዝባችን እንዲታደጉ ነው ጥሪ የምናስተላልፈው።
ከአራት ጊዜ በላይ የተፈናቀሉ ሰዎች መኖራቸውን የገለጹት አቶ ኢያሱ እርዳታውንና ጸጥታውን በተጣጣመ መልኩ ለማስኬድ ጥረት እየተደረገ መሆኑን ጠቁመዋል። የሰሜን ኢትዮጵያን ጦርነት ተከትሎ በአማራ ክልል የሚገኙ 3.7 ሚሊዮን ሰዎች የአስቸኳይ ጊዜ የምግብ እርዳታ እንደሚያስፈልጋቸው የዓለም ምግብ ፕሮግራም አስታውቋል። እስካሁን ለ220,000 ዜጎች እርዳታ ማቅረቡንና ይህንንም ለማሳደግና 650,000 ተረጂዎችን ለማድረስ እየሰራ መሆኑንም አመልክቷል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አመሰግናለሁ አስቴርን ለዘገባው። ተከታዩ ዘገባም እዚያው በሰሜን ኢትዮጵያ ውስጥ ባለ ሁኔታ ላይ ያቆየናል። በጸጥታ ችግር ምክንያት በጥቅምት ተቋርጦ የነበረውን የመቀሌ በረራውን እንደገና ከትናንትና በስቲያ መጀመሩን የመንግስታቱ ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ ኦቻ አስታውቋል። ሰሜን ኢትዮጵያ ውስጥ ባለው ሁኔታ ምክንያት የተረጂው ቁጥር አስፈላጊ አጣዳፊ ድጋፍ የሚያስፈልገው ሰው ቁጥር ወደ 9.5 ሚሊዮን እንደሚጠጋ የተባበሩት መንግስታትን የዓለም የምግብ ድርጅት ጠቅሶ ኦቻ አስታውቋል። ስመኝሽ የቆየ ዝርዝር ይዛለች።
በሰሜን ኢትዮጵያ እየተካሄደ ባለው ግጭት ምክንያት ሰብአዊ እርዳታ የሚያስፈልጋቸው ሰዎች ቁጥር 9.4 ሚሊዮን እንደደረሰ የዓለም ምግብ ድርጅት ማስታወቁን የተባበሩት መንግስታት ድርጅት የሰብአዊ ድጋፍ ማስተባበሪያ ኦቻ ዛሬ ባወጣው መግለጫ አስታውቋል። በአማራ ክልል ጦርነቱ እየተካሄደባቸው ባሉ አካባቢዎች አፋጣኝ እርዳታ የሚያስፈልጋቸው ሰዎች ቁጥር በፍጥነት አሻቅቦ 3.7 ሚሊዮን መድረሱን የገለጸው የድርጅቱ መግለጫ በሰሜን ኢትዮጵያ እርዳታ ከሚያስፈልጋቸው ሰዎች 80% የሚሆኑት በጦርነት ቀጠና ውስጥ በመሆናቸው ሰብአዊ እርዳታው በጦርነት ውስጥ አልፎ መድረሱ እጅግ አስፈላጊ መሆኑን አመልክቷል። የመንግስታት ድርጅቱ የሰብአዊ ድጋፍ ማስተባበሪያ ባወጣው በዚህ መግለጫ የዓለም ምግብ ድርጅት በዚህ ሳምንት በአማራ ክልል ደሴና ኮምቦልቻ ለሚገኙ 10,000 ሰዎች ምግብ እንዳከፋፈለም አመልክቷል። መግለጫው አክሎ ሁለቱ ከተሞች ባለፈው ወር በህወሓት ቁጥጥር ስር ከዋሉ ወዲህ የምግብ እርዳታ ሲደርስ የመጀመሪያው መሆኑንና የምግብ ድርጅቱ በክልሉ የሚገኘውን የምግብ ማከማቻውን እንዲጠቀም ፍቃድ የተሰጠው ባለፈው ሳምንት መሆኑንም ጨምሮ ገልጿል። በሰሜን ኢትዮጵያ የተመጣጣኝ ምግብ አቅርቦት እያሽቆለቆለ በመምጣቱ በሕፃናት ላይ የሚታየው የምግብ እጥረት በሽታ ከ16% እስከ 28% ደርሷል ያለው ይህ የኦቻ መግለጫ በአማራና በትግራይ ክልል ምርመራ ከተደረገላቸው ነፍሰ ጡርና የሚያጠቡ እናቶች ውስጥ 50% የሚሆኑትም እንዲሁ የምግብ እጥረት ችግር ታይቶባቸዋል ብሏል። ይህ በእንዲህ እንዳለ የተባበሩት መንግስታት የሰብአዊ አየር በረራ አገልግሎት ሮብለት ወደ ትግራይ ክልል በረራ ማድረግ መጀመሩን ኦቻ በመግለጫው አስታውቋል። በመጪው ጥቂት ቀናት ውስጥ 2200 ሜትሪክ ቶን የሚሆን ህይወት አድን የምግብ እርዳታ የጫኑ መኪናዎች መቀሌ እንደሚገቡና እስካሁን 35 ምግብ ጫኝ መኪናዎች መድረሳቸውንም ጨምሮ ገልጿል። ህወሓት ጦርነቱን ወደ አፋርና ወደ አማራ ክልል በማስፋፋቱ ምክንያትና የፌዴራል መንግስት የሚሰጠውን ፈቃድ በከፍተኛ ሁኔታ በማጓተቱ እርዳታ ወደ ትግራይ የሚገቡባቸው መንገዶች ዝግ ሆነው መቆየታቸውን ያስታወሰው መግለጫ ከሐምሌ ወር አንስቶ ወደ ክልሉ መግባት ከነበረበት የሰብአዊ ምግብ እርዳታ የገባው 1/3 ብቻ ነው ብሏል። መግለጫው የዓለም ምግብ ድርጅት እስካሁን በአማራ ክልል ከ220,000 በላይ ለሚሆኑ ሰዎች የምግብ እርዳታ ማከፋፈሉንና ቁጥሩን ወደ 650,000 የማሳደግ እቅድ እንዳለው ጠቅሶ በተመሳሳይ በአፋር ክልል እስካሁን ለ124,000 ሰዎች እርዳታ ማድረሱንና የእርዳታውን ቁጥር ወደ 534,000 ሰዎች እንደሚያሳድግ አስታውቋል። በሰሜን ኢትዮጵያ ለሚቀጥሉ 6 ወራት የሰብአዊ ምግብ እርዳታ ለማድረግ 316 ሚሊዮን የአሜሪካን ዶላር በአስቸኳይ እንደሚያስፈልግ የዓለም ምግብ ድርጅት ያስታወቀ ሲሆን በመላ ሀገሪቱ እርዳታ የሚፈልጉ 12 ሚሊዮን ሰዎች ለመድረስ ለሚቀጥሉት 6 ወራት የ579 ሚሊዮን የአሜሪካን ዶላር የእርዳታ ገንዘብ ክፍተት እንዳጋጠመው ጨምሮ ገልጿል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
አመሰግናለሁ ሊሌ ለዘገባው። ተከታዩ ዘገባ ወደ ድሬዳዋ ይወስደናል። የድሬዳዋ አስተዳደር መጠለያ የሌላቸውን ከ1800 በላይ የሚሆኑ ሰዎችን ከመንገድ ላይ ማንሳቱን አስታውቋል። ሰበቡ ሰላምና የጸጥታ ችግርና ወይም የጸጥታ ስጋትና የጽዳት ሁኔታ ናቸው። የአእምሮ ጤና ድጋፍ የሚያስፈልጋቸውን ወደ ሐኪም ቤት፣ አንዳንዶቹንም ወደ ሰብስቦ ማስቀመጫ፣ ሌሎቹንም ወደ የመጡበት መመለሱን ነው አስተዳደሩ ያስታወቀው። አዲስ ቸኮል ከድሬዳዋ ተጨማሪ አለው።
የሰራተኛና ማህበራዊ ጉዳይ ኤጀንሲ በተለይ ለአሜሪካ ድምጽ እንዳስታወቀው ከ1800 በላይ የጎዳና ተዳዳሪዎችን አንስቶ ወደ ማቆያ ማዕከል ማስገባቱን ገልጸዋል። የኤጀንሲው ኃላፊ አቶ ፉአድ ማህሙድ ይህ ስራ ቀጣይነት ይኖረዋል ብለዋል።
ጎዳናን ከ9 ቀበሌ ማንሳት ነው። ጎዳና ስባል እንግዲህ አረጋውያን አሉ፣ ልጅ እናት አሉ፣ ልጆች አሉ፣ ህጻናት አሉ፣ እንዲሁም የአእምሮ ውስነት ያለባቸው ሰዎች አሉ። እነዚህ ሁሉ ናቸው እንግዲህ ያነሳ ናቸው። 2000 ያቅልን ወደ 1800 በላይ ነው ያነሳ ነው። እና ያው ማዕከል አዘጋጅተን ማዕከል ላይ ሰብስበን ማዕከል ላይ ነው እንግዲህ ያሉት። አሁን ከሶስት ቀን ሆኗል እንግዲህ ከማክሰኞ ማታ ጀምሮ ነው።
ይህ እርምጃ የሚወሰድበት ዓላማ የድሬዳዋን ጽዳት ለመጠበቅና ጎዳና ተዳዳሪዎቹ ጸረ ሰላም ያላቸው ኃይሎች መጠቀሚያ እንዳይሆኑ ለመከላከል ጭምር ነው ብለዋል።
አሁን ትልቁ መነሻችን ሁለት ነጥብ ነው። አንደኛ ነጥብ ከተማችን ድሬዳዋ ያው የድሮ ስማ ይታወቃል። ቀደም ሲል ታወቁበት ጽዱ ነበረች እና ያን ጽዳት አሁን በዚህ ጊዜ ውስጥ በጣም ችግሮች አሉ ማለት በየመንገዱ ኮንቴነርና ጎዳና ነው የሞላው እና ጎዳናዎቹ በራሳቸው ጊዜ ቤት የሰሩ ከተማዋን እንትን ለማለት ያበላሸ ነገር አለ። እሱን ላይ አንደኛ እሱ ነው የሚሆነው። ሁለተኛ ደግሞ ከዚህ ከጸጥታ ጋር ተያይዞ ከወቅታዊ ሁኔታ ጋር ተያይዞ ደግሞ ጎዳና ተጠቂም ተመልሶ ደግሞ ተጠቃሚም እንዳይሆን ማለት ሰዎች አሁን ለምሳሌ ጸረ ሰላሞች እነሱን በቀላሉ መሸወድ ስለሚችሉ ከአሁን ቀደም እንዳየነው ሁላ እነሱም በትንሽ ተሸውደው የራሳቸውን ዜጋ ችግር ላይ እንዳይጥሉ ሲቀጥል ደግሞ ራሳቸው ችግር ላይ እንዳይወድቁ ሁለት አጀንዳ ይዘን ነው እንግዲህ የተነሳ ነው።
ቤተሰቦቻቸው ድሬዳዋ ያሉ ጎዳና ተዳዳሪዎች ወደ የቤተሰቦቻቸው እንዲመለሱ መደረጉንና ቤተሰቦቻቸውም ልጆቻቸውን ድጋሚ ወደ ጎዳና እንዳይወጡ እንደሚያደርጉ ፈርመው ልጆቻቸው መረከባቸውን ነው አቶ ፏድ የገለጹልን። የአእምሮ ጤና ችግር ያለባቸው ጎዳና ተዳዳሪዎችም ሚሽነሪ ኦፍ ቻሪቲ በተባለ የአእምሮ ህሙማን መርጃ ማዕከል እንዲገቡ መደረጉን አቶ ፉአድ ለአሜሪካ ድምጽ አስታውቀዋል።
እነሱ ደግሞ ከትናንትና ወዲያ ጀምሮ ወደ 200 የሚጠጉ የአእምሮ ውሰት ያለባቸውን አስገብተናል እስካሁን ድረስ። እነሱ በሰዓት ተረክቡ አዎ ገብተው ፕሮግራሙን ተላይተው ኦሬዲ ስራ ተጀምሯል።
ህጻናት ያላቸው ጎዳና ተዳዳሪ እናቶች ግን ከሰራተኛና ማህበራዊ ጉዳይ ሚኒስቴር ጋር በመተባበር ከሚሰራ ፓድ የተባለ ድርጅት ጋር በመሆን የራሳቸው መኖሪያና የገቢ ምንጭ እንዲኖራቸው ድጋፍ እየተደረገ ነው ብለዋል። ቀሪዎቹ ከሌሎች ያገሪቱ አካባቢዎች የመጡ የጎዳና ተዳዳሪዎች ግን ወደ የትውልድ አካባቢያቸው እንዲመለሱ እንደሚደረግ ነው አቶ ፋድ የተናገሩት።
ሌሎቹን ምን ያሰምነው ከዚህ ከጣ እዚህ ጋር ተያይዞ ምሳቀር አድርገው ምራብ አድርገው የመጡ ልጆች አሉ። እነሱ በስነ ስርዓት ከዚህ ይዘን ሄደን ከለዛ ለአሳርዱ እናስረክብና አሳርዱ በተዋረድ የዞኑ ወረዳ ከወረዳ ደግሞ ወደ ቀበሌ እንዲያ ወደ ቤተሰቦቻቸው እንዲቀላቀሉ እናደርጋለን ማለት ነው። በዛ ልክ ነው የተናገሩት ከፍተኛ አመራሮቻችን።
ይህም መሰሉ የጎዳና ተዳዳሪዎችን አንስቶ ወደ ትውልድ አካባቢያቸው የመመለስ ስራ በአዲስ አበባም ሆነ በድሬዳዋ ሲሰራ የመጀመሪያ አይደለም። ሆኖም እንደታሰበው የጎዳና ተዳዳሪነትን ችግር ሲቀርፍ አይታይም። በዚህ ረገድ ምን የታሰበ ነገር አለ ስንል አቶ ፏድን ጠይቀናቸው ነበር። ጎዳና ተዳዳሪ እናቶችና የአእምሮ ህሙማን ዘላቂ መፍትሄ እንዲያገኙ ከማስቻል ባለፈ ቀሪዎቹ ጎዳና ተዳዳሪዎች ወደ ቀድሞ ቦታቸው እንዳይመለሱ ዝግጅት መደረጉን አቶ ፏድ ይናገራሉ።
አሁን ቀደም ከነበረው ይለያል። የምንለይበት ደግሞ ትልቁ ምንድን ነው? ሁለት ነው። ጎዳና ክፍት ይዞ ሲመለስ ይመለሳል። አሁን ትልቁ ነገር ልክ ጎዳናዎቹ ሲያዙ ምን የተደረገው የሰሩት እነዚህ ጎጆዎች አሉ አለ እና ትምህርት እሱ እንዳለ በደንብ ማስከበር ከመንገድ ተነስተዋል። የእግረኛ መንገድና ምናምን ላይ ነው የሰሩትና እሱ እንዳለ ጠርቷል። ሲቀጥል ለፖሊሶች ለዛ ለሙስጠራ ኃላፊዎች እና ለቀበሌ አመራሮች ደግሞ ተልእኮ ሰጥቷል። ጎዳና በተነሳት ሌላ ጎዳና የምትተካ ያው ተጠያቂ እንደሚሆኑት አቅጣጫ ተቀምጧል። ስለዚህ እኛም እንከታተላለን፣ ከፍተኛ አመራሮችም ይከታተላሉ። ሲቀጥል ደግሞ ቀበሌዎች እና የፖሊስ ኃላፊዎች ደግሞ በላይ ይሰራሉ ማለት ነው። ስለዚህ ጎዳና ከአሁን በኋላ ማታ ሳይሆን ቀንም ጭምር የሚያዝ እና ወደ አካባቢያቸው የመመለስ እዚህ ከሆነ ደግሞ ወደ ቤተሰባቸው መመለሱ አንድ ቀን ሰርቶ አንድ ጊዜ ብቻ ተሰርቶ የሚቆም ሳይሆን ተከታይ የምንሰራው ስራ ነው የሚሆነው ማለት ነው።
በጉዳዩ ላይ አስተያየታቸውን የጠየቅናቸው የድሬዳዋ ዩኒቨርሲቲ አቶ አባት ነጌቴ እርምጃው ከጸጥታ አንጻር ጠቃሚ እንደሆነና በመፍትሄነት ግን ስራ ፈጠራ ላይ ቢታሰብበት የተሻለ እንደሆነ ይመክራሉ።
እነሱ ስራ መፍጠርን መስራት የሚችሉ ከሆነ ስራ ቢፈጠርላቸው ጉዳይ ጥሩ። ምክንያቱም አብዛኛው ለምን ወጡ ልጆቹ ሲጀመር የወጡበትም መታየት ነበረበት መጀመሪያ በምን ምክንያት። ግን ኢንጀነራል እነሱ ወደ ቤተሰቦቻቸው እውነት ከተላኩ ምናልባት ያለውን የሴኩሪቲ ችግር ጸጥተው ለዛ ሊመቻቸው ይችላል። አሁን ሮንዶችም እየዞሩ ስለሆነ እሱን ኢዚሊ ካፕቸር ለማድረግ ጥሩ ነገር ይፈጥራል ብዬ አስባለሁ ነው። ምክንያቱም እዚህ ጋር እነሱን ተመሳስለው ብዙ የሚመጡ ሰዎች ሊኖሩ ይችላሉ።
በአሁኑ ሰዓት በበርካታ የሀገሪቱ ከተሞች የጠበቀ የጸጥታ ቁጥጥር የሚደረግ ሲሆን የሰሜን ሸዋ ዞን ዋና ከተማ በሆነችው ደብረ ብርሃን ደግሞ ከከተማዋ ነዋሪዎች በስተቀር ሌሎች ተፈናቃዮች ከተዘጋጀላቸው መጠለያ ውጪ እንዳይንቀሳቀሱ መመሪያ ማውጣቱን መንግስታዊ ሚዲያዎች ዘግበዋል። አሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አመሰግናለሁ የድሬዳዋውን አዲስ ቸኮልን ለዘገባው። ወደ ተከታዩ ዘገባ እናልፋለን። በአፍሪካ የኮቪድ-19 ክትባት ስርጭት እየቀነሰ መምጣት ወረርሽኙን ለማቆም የሚደረገውን ጥረት ሊያደናቅፍ እንደሚችል የጤና ባለሥልጣናቱ እየተናገሩ ነው። በዓለም አቀፍ የኮሮና ቫይረስ ክትባት አቅርቦትን በተደላደለ እና በፍትሐዊ መንገድ ለማዳረስ ታስቦ በተባበሩት መንግስታት ድርጅት በሚመራው ዓለም አቀፍ ጥረት ኮቫክስ መርሃ ግብር አማካኝነት ወደ አህጉሪቱ እየገባ ያለውን ክትባት አፍሪካውያን በተቻለ አቅምና አጋጣሚ ሁሉ እንዲከተቡ ባለሥልጣናቱ እየጎተጎቱ ናቸው። በዚህ ሰሞን አፍሪካውያን የሚያደርጉትን ጥንቃቄ መቀነሳቸውን ያስተዋሉ የዓለም የጤና ድርጅት ባለሥልጣን በኮሮና ቫይረስ ማገርሸትና መስፋፋት ጉዳይ ላይ ከፍተኛ ስጋት እንዳላቸው ተናግረዋል። ከናይሮቢ ሞሐመድ ዩሱፍ ያጠናቀረው ዘገባ አለ፣ ደረጀ ደስታ ያቀርበዋል።
ትናንት ሐሙስ በበይነ መረብ ላይ በተሰጠው ጋዜጣዊ መግለጫቸው የአፍሪካ በሽታ መቆጣጠሪያና መከላከል ማዕከል ዳይሬክተር ጆን ኒካንሳንጎ በአፍሪካ የኮቪድ-19 ክትባት ስርጭት መቀነሱን ተናግረዋል።
Only 55% of vaccines that have arrived have actually
ወደ አፍሪካ ከደረሱ የክትባት መድኃኒቶች ውስጥ ጥቅም ላይ የዋሉት 55% ብቻ ናቸው። ይህ በስርጭት ምክንያት የተነሳ መሆኑ በእውነት ተቀባይነት የለውም። ሰዎች መከተብ ከፈለጉ መከተብ መቻል አለባቸው። አህጉሪቱ ውስጥ ክትባቱን ማግኘት የሚችሉ ሰዎች ሁሉ ክትባቶቻቸውን ሄደው እንዲወስዱ ጥሪ እያደረግን ነው። ራሳችንን መከላከል የምንችልበት ብቸኛው መንገድ ይህ ብቻ ነው።
የአህጉሪቱ የጤና ማዕከል ክትባቱ የቀነሰው ሰዎች መከተብ ባለመፈለጋቸው ሳይሆን ክትባቶቹን ከአውሮፕላን ማረፊያዎች ወደ የሰዎቹ ክንድ ላይ ማድረስ ባለመቻሉ መሆኑን ይናገራሉ። እስከዛሬ አፍሪካ ያስከተበችው ከህዝቧ 10% የሆነውን ብቻ ነው። በተባበሩት መንግስታት ለመካከለኛና አነስተኛ ገቢ ላላቸው አገሮች እንዲዳረስ ከታሰበው ዓለም አቀፉ የኮቫክስ ስርጭት አፍሪካ የተቀበለችው 330 ሚሊዮን የክትባት መድኃኒቶችን መሆኑም ተነግሯል። ይሁን እንጂ የአፍሪካ ህዝብ ብዛት 1.3 ቢሊዮን መሆኑ ተመልክቷል። ሪቻርድ ሚሂጎ በአፍሪካ የዓለም ጤና ድርጅት የተፈጥሯዊ መከላከልና የክትባት መድኃኒት ምርት ፕሮግራም ዲሬክተር ናቸው። እንዲህ ይላሉ።
It's a very good news that we have now more supply. Now we are trying to make sure that the country are getting
አሁን ተጨማሪ ክትባት ያለን መሆኑ መልካም ዜና ነው። እኛም ሀገሮች እየተዘጋጁ መሆናቸውን ለማረጋገጥ እየሞከርን ነው። እንዲያውም አሁን የተለያዩ ስትራቴጂዎችን በመከተል እጅግ ለተጎዱት ብቻ ሳይሆን እድሜያቸው ከ12 ዓመትና ከዚያ በላይ ያሉ ህፃናት ሁሉ እንዲከተቡ በሩን ክፍት አድርገዋል።
ኬንያ የኮቪድ-19 ክትባት ስርጭት የቀነሰባቸው መሆኑን ከተረዱ አገሮች አንዷ ናት። በዚህ ሳምንት ባለስልጣኖቿ ያልተከተቡ ግለሰቦች መንግስታዊ አገልግሎት እንዳያገኙ አድርገዋል። በአፍሪካ የዓለም ጤና ድርጅት ዲሬክተር ማትሺዶ ሞኤቲ በታሳሱ የበዓል ዝግጅት ህዝቡ ጥንቃቄ ማድረግ አለበት ይላሉ። ምክንያቱንም ሲያስረዱ
We're already seeing an uptick in new cases in Southern Africa with a 48% jump in new cases compared with the preceding week.
በደቡባዊ አፍሪካ ሀገሮች ያዳዲስ ተጋላጮች ቁጥር ከቀደሙት ሳምንታት ጋር ሲነጻጸር ወደ 48% እያደገ መምጣቱን ተመልክተናል። ይህ መሆኑ ለ18 ሳምንታት በቋሚነት እየቀነሰ ከመጣ በኋላ ነው። ምክንያቱም በደቡባዊ አፍሪካ ሀገሮቹ እየጨመረ ስለመጣ ነው። ስለዚህ አሁን ክትባት ዋነኛ መከላከያችን መሆኑን እናውቃለን። ይሁን እንጂ የበለጸጉ ሀገሮች 60% በላይ ህዝባቸውን ሲያስከትቡ አፍሪካ ውስጥ ግን ሙሉን ክትባት የወሰዱት ከ7% ጥቂት ከፍ ያሉት ብቻ ናቸው።
ቦትስዋናና ደቡብ አፍሪካ B11529 የተባለው አዲስ የኮቪድ-19 ዝርያ የተከሰተባቸው ሲሆን ዝርያው በከፍተኛ ደረጃ የሚተላለፍ ሲሆን ክትባቱንም መቋቋም የሚችል መሆኑ ታምኖበታል። የዓለም ጤና ድርጅት ዘገባ እንደሚያስረዳው በአፍሪካ 27% የሚሆኑ የጤና ባለሙያዎች ሙሉ ክትባት የወሰዱ ቢሆንም አብዛኞቹ የጤናው ዘርፍ ሰራተኞች ግን ያለምንም መከላከል ለወረርሽኙ የተጋለጡ ናቸው። በአፍሪካ ከ8.6 ሚሊዮን በላይ የኮሮና ቫይረስ ተጋላጮች ሲኖሩ ወደ 221 ሺህ ሰዎች በኮቪድ-19 ቫይረስ ህይወታቸውን አጥተዋል።
አመሰግናለሁ መሐመድ ዮሱፍንና ደረጀ ደስታን። የተከበራችሁ አድማጮች፣ ተመልካቾች፣ ተከታዮቻችን የመጽሔቱ ክፍለ ጊዜ ተጠናቀቀ። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ይቅርታ በኢትዮ ሳት ቪኦኤ ኢትዮጵያ ቻነል 57 ዲግሪስ ዌስት ላይ ነው የምንገኘው። በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ካም እንዲሁም በማኅበራዊ መገናኛዎች አት ቪኦኤ አምሃሪክ በፌስቡክ፣ በኢንስታግራም፣ በዩቱብ ታገኙናላችሁ። ዝግጅታችንን እስከ ምሽቱ 4 ሰዓት ከእኛ ጋር ሆናችሁ ተከታተሉ። አሁን ከምሽቱ 3:43 ሆኗል። አዲስ አበባ ላይ የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ ነች። ለስቱዲዮ ቴክኒሽያኑ ሚሻ ዱቢንስኪ ነው። ለስቱዲዮ ቪዲዮና ድምፅ ቅንብር ጃን ድራይደን ነው። ቪዲዮ ኤዲተሮቻችን ግርማ ደገፋና ሲሳይ አሸናፊ ናቸው። እንዲሁም ለዛሬ የዌብና የማኅበራዊ መገናኛ ፕሮዲውሰር እንዲሁም የምሽቱ አዘጋጅ ጽዮን ግርማ ነች። እኔም የማስተናግዳችሁ ሰሎሞን አባተ ነኝ። ወደ ተከታዩ ቅንብር ላሸጋግራችሁ። የተከበራችሁ አድማጮች፣ ተከታዩ ቅንብር ወደ ምስልና የምስል ዘጋቢው ሶለን ገመቹ ይወስደናል። ከፍ ያለ ክብር ያለውን ሮሪ ፔክ ሽልማት ሰሞኑን ተሸልሟል። ተከታዩ ዘገባ እሱ ላይ ያተኩራል። በነገራችን ላይ የተከበራችሁ የራዲዮ በቴሌቪዥን ተመልካቾቻችንና የዌብ ላይ ተመልካቾቻችን የምትመለከቷቸው አንዳንድ ስዕሎች የማይመቹ ወይም ትንሽ ዘግነን የሚሉ ሊሆኑ ይችላሉ። ይህን ለማስጠንቀቅ ያህል ነው። ሀብታሙ ስዩም አነጋግሮታል።
እጅግ በጣም አመሰግናለሁ ሶለን ገመቹ። የዘንድሮው የሮሪ ፔክ ሽልማት አሸናፊ በመሆንህ በመጀመሪያ እንኳን ደስ ያለህ ለማለት እወዳለሁ።
እሺ፣ እኔም እጅግ አመሰግናለሁ። እግዚአብሔር ይስጥልን።
አስቀድመን ለሽልማት ስላበቁ የምስል ዘገባዎች ወይም የምስል ስራዎችህ ቀድመን እናውራ። መቼና በምን ሁኔታ ነበረ ዘገባውን የሰራኸው?
ምስሎቹ እና ዘገባዎቹ የተሰሩት ልክ ጦርነቱ እንደተከፈተ በአንድ ሳምንት ከዛ ወዲህ ደግሞ መንግስት ፍቃድ ሰጥቶን ወደ ትግራይ ሄደን የሰራናቸው ነው። የተቀረጹበት ቦታዎች ማይካድራ፣ በጣም ሰፊ ዘገባ ያደረግንበት ማይካድራ ነው አንዱ። ሁለተኛ ደግሞ ትግራይ መቀሌ እና በአካባቢው ያሉ አንድ ሁለት ሶስት አካባቢዎች ላይ ሄደን የሰራ ነው።
ስትደርስ የነበረው ስሜት ምንድን ነበረ? በአጠቃላይ ያየኸው ከዛ በፊት ስትሰራቸው ከነበሩ ነገሮች የተለየ ትዕይንት ነበር ወይ?
የማይካድራ ስንደርስ እኛ ኤኤፍፒ ሶስት ኮረስፖንዳንት አለ፣ አንድ ቴክስት ላይ የሚሰራ አንድ ፎቶግራፈር እና ቪዲዮግራፈር እኔ ሆነን እዛ ነው የደረስነው። በደረስንበት ሰዓት ላይ ቦታው ጭር ብሏል። ሱቆች፣ ሁሉም ቢዝነስ ሴንተሮች ዝግ ናቸው። በጣም ጥቂት ሰው ነው የምታየው የሚዘዋወረው። አብዛኛው የሚሊሻዎች ነው የነበሩት። ከሚሊሻዎቹ ጋር ተመላልሰን አንዳንድ ቦታዎችን አስጎበኙን። በጣም የሚያሳዝን እና በጣም ልብ የሚነካ ነገር ነው ያየ ነው። የሰው ልጅ በየቦታው ተጥሎ እንደ ቆሻሻ ነገር፣ እንደማይጠቅም ነገር ተጥሎ ነው ያየ ነው እና በጣም በጣም ልብ የሚነካ እና የሚሰብር እና በሕይወቴ ከባድ የሆነ እይታ ያየሁበት ጊዜ ነበረ።
ጦርነት ወደሚደረግበት የሰሜኑ ኢትዮጵያ ክፍል ለሶስት ጊዜ ያክል ሄደሃል። ጦርነትና ግጭት ደግሞ የሚተዋቸው ትዕይንቶች አስጨናቂና ዘግናኝ ናቸው። ስራህን ስታከናውን የስነ ልቦና ግብግብ ውስጥ ገብተህ ታውቅ ይሆን?
ያው እንግዲህ ማንኛውም ሰው እንዲህ አይነት ኢሜጆችን ሲያይ በጣም ይከብዳል። ለምን ለሰው ልጅ ነህ እና ሰው ላይ የሚደርስ ነገር ሁሉም ልብህን ይነካል፣ መንፈስህንም ይረብሻል እና እነዚህን ነገሮች ባየኋቸው ጊዜዎች ያው ተረብሻለሁ። ሜንታል ሴቴ ላይ አንዳንድ ነገሮችን ፈጥሯል። ግን በእግዚአብሔር እርዳታ እንግዲህ እንደምንም እነዚህን ነገሮች ተቋቁሜ አልፌያለሁ።
ምናልባት የተወሰኑትን አሰቃቂ ትዕይንቶች ዳግም ማውራት ላይኖርብን ይችላል፣ ግን የማትረሳው ወይንም ደግሞ አሁንም ድረስ የምታስባቸው ትዕይንቶች የትኞቹ ነበሩ?
በጣም የማረሳቸው ትዕይንቶች ውስጥ አንዱ ሰው ተከማችቶ ጉድጓድ ውስጥ የተጣለበት ቦታ አለና እዛ ጋ ሽታውም በጣም ከባድ ነው። በጣም የሚሸት ነበረ። እነዚህ ሰዎች በአግባቡ አልተቀበሩም። እንዲሁ እንደ ቆሻሻ አንድ ቦታ ላይ ተከማችተው ልብሳቸው ብቻ ነው ተጥሎ ያለው እና ያ በጣም ከባድ ነው ለአይምሮ ማለት ነው ያ ማየት። ለምን የሰው ልጅ በእግዚአብሔር አምሳል የተፈጠረ ሰው እንደዛ ተጥሎ ስታየው በጣም ያሳዘናል እና እንዲሁም ደግሞ ምን ያህል ጭካኔ ቢሆን ነው እንዲህ አይነት ነገር ወንድምና ወንድም ላይ ወይ ደግሞ እነዚህ ነገሮች እንዲከሰት ያደረጉት ምን አይነት ጭካኔ ቢኖር ነው የሚል በጣም የሚነካና የሚያሳዝን ነገር ነው እዛ ጋ ያየሁት። እንዲሁም ደግሞ ያው አንዳንድ ቦታዎች ላይ ትናንሽ ማስግሬቭ የሚባሉት መቃብሮች ነበሩ። እነሱንም ጎብኝተን ነበረ እና እነዛ ሰዎች እድል አግኝቷል ለመቀበር ማለት ነው። እነዚህ ግን እንዲሁ ተጥሎ ሳይ በጣም የሚያሳዝን ነው። ያን ደግሞ ያው ቀርጸን ለዓለምም ለሁሉም ህብረተሰብ እንዲታይ ያደርገናል ማለት ነው።
የሮርፔክ ሽልማትን ካሸነፍኩ በኋላ መታሰቢያነቱን በመላ ዓለም የጦርነት ሰለባ ለሆኑ ሰዎች፣ በተለይ ደግሞ በሰሜን ኢትዮጵያ ለሚገኙ ጀግና ህጻናትና እናቶች ይሁን ብለሃል። ለእኒህ ወገኖች ትኩረት እንዲሰጥ የፈለክበት ምክንያቱ ምንድን ነው?
እንግዲህ እውነት ለመናገር እነዚህ ሰዎች የጦርነቱ ሰለባ ናቸው። በጣም ብዙ መከራና ብዙ ስቃይ የደረሰባቸው ሰዎች ስለሆኑ ከኔ ይልቅ ለነሱ ነው ይሄ ሽልማት የሚገባው። ለምን እነሱ ጀግኖች ናቸው ይህንን ነገር ተቋቁሞ ማለፋቸው። ስለዚህ ለዛ ነው ለነሱ እንዲገባ ያደረኩት። እንዲሁም ደግሞ በዓለም ዙሪያ ብዙ ቦታዎች እንዲህ የጦርነት ሰለባ የሆኑ ሰዎች አሉና የሚያልፉበት መንገድ ከባድና በጣም ለሰው አይምሮ የሚከብድ ስለሆነ ነው ይህንን ሽልማት ለእነሱ የሰጠሁት ማለት ነው።
እንግዲህ በመላ ዓለም ግጭትና ጦርነቶች ላይ ተገኝተው የሚዘግቡ ሰዎች ፈተናቸው ብዙ ነው። አንተ ያገኘኸው ሽልማት መጠሪያ ሮሪ ፔክ ራሱ በ1990ዎቹ ውስጥ ራሽያ ውስጥ በስራ ላይ ያለ የተገደለ እውቅ የምስል ጋዜጠኛ መጠሪያ ነው። ራስን ለመጠበቅ የምታደርጋቸው ልዩ ነገሮች አሉ ይሆን? ከሞት ለጥቂት የተረፍክባቸው ገጠመኞች ውስጥ ገጥሞ ይሆን?
አዎ፣ ገጥሞኛ ቃል አንዴ እንዲሁ ለዘገባ እየሄድን የመኪና አደጋ ደርሶብን ነበረ። እዛ ላይ እንግዲህ ጉዳት ደርሶብኝ እግዚአብሔር ይመስገን አገግሜ ደግሞ ወደ ስራ የተመልሻለሁ። የጋዜጠኝነት ስራ ከባድ ነው። ለምን? ብዙ የሚያጋልጥ ነገሮች ቦታ ሄደን ነው የምንሰራው እና ግን ምንድን ነው እዛ ያለውን እውነት ለመዘገብ ደግሞ አላማና እንዲሁም ደግሞ ፓሽን ይፈልጋል እና እነዚህ ነገሮች ስላሉ የእነዚህ ሰዎች ታሪክ ለመዘገብ ያለንን ጉጉትና ያለንን ፍላጎት ላይ ተመስርተን ስለምንሄድ ፐርሰናሊ እንደ አንድ ጋዜጠኛ ይሄ ነው፣ እነዚህ ነገሮች ናቸው የሚያነሳሱኝ ማለት ነው። ሶ እነዚህ ነገሮች ለማሳካት እየጣርኩ በነበርኩበት ብዙ ፈተናዎች ያጋጥማሉ። እነዚህን ፈተናዎች ደግሞ እንግዲህ በእግዚአብሔር እርዳታ እያለፍናቸው እዚህ ደርሰናል ማለት ነው።
ሶለን፣ ከካሜራ ጋር መጀመሪያ የተዋወቅበት አፍታን ታስታውሰዋለህ ወይ? ቀደም ባለው ዘመን ወንድምህ ዘላለም ገመቹ የቪኦኤ ዘጋቢ እንደነበረም ሰምቻለሁ። ያሳደረው ተጽዕኖ አለ ይሁን?
አዎ፣ እንዳልከው እንግዲህ ወንድሜ ለቪኦኤ ለረዥም ዓመት በዘጋቢነት ሲሰራ ነበረ። እኔም ደግሞ ህፃን ልጅ እያለሁ እሱን እያየሁ ነው ያደግኩት። ወደ ካሜራ ስራ የገባሁት ልክ ህፃን እያለሁ ነው ካሜራ እጄ ላይ የደረሰው ሳልፈልግ። ስለዚህ አንዳንድ ዝግጅቶች ቤት ውስጥ ሲኖሩ፣ ልደት፣ ትናንሽ ዝግጅቶች ሲኖሩ ካሜራ ሁሌ እጄ ላይ አለ፣ እኔ ነኝ የማነሳው። እና እሱ ነገሮች እያደገ መጣና ወደ ፓሽን ተቀየረ። ከዛ ወዲህ ያው ወደ ፕሮፌሽናል አለም ገብቼ ስራዬን ቀጥዬበታለሁ ማለት ነው። ግን ያው ከቤተሰብ የመጣ ሙያ ነው ብዬ አስባለሁ።
በስተመጨረሻ በመላ ኢትዮጵያ እኛን የሚያዳምጡ ወጣቶች አሉ። በፎቶ ማንሳት ጥበብም ሆነ በዘጋቢነት መንገድ መቀጠል የሚፈልጉ ካሉ ሊያስቡባቸው የሚገቡ ነገሮች ምንድን ናቸው? ምን ማድረግ አለባቸው በስራቸው ላይ ስኬት እንዲያስመዘግቡ ወይም የተሻለ እንዲሆኑ?
አንደኛ መጀመሪያ ላይ አንድ ሰው ራሱን ፈልጎ ማግኘት አለበት። ምንድን ነው የምፈልገው? የኔ ተሰጠው ምንድን ነው የሚለውን ነገር ማወቅ አለበት። በእንግሊዝኛ ቋንቋ ፐርፐስ የሚባለው ማለት ነው። ያን ካገኘ በኋላ ካወቀ በኋላ ወደፊት ሊያራምዱት የሚችሉትን ግብዓቶች ማስቀመጥ አለበት። ቀንና ሌሊት መትጋት አለበት፣ መስራት አለበት። እንዲሁ በቀላሉ የሚመጣ ነገር የለም። ስለዚህ መማር አለበት። ሁሌ ለትምህርት ዝግጁ መሆን አለበት። የሚመጡበትን ፈተናዎችን ደግሞ ማለፍ አለበት። ፈተና ለማንም አይቀርም፣ ግን ለእያንዳንዳችን የተለያየ ፈተና እንፈተናለን። እነዛን ፈተናዎች ደግሞ በጥበብና በማስተዋል እየታለፈ የታቀደበት ቦታ መድረስ ይቻላል። ግን በመሀል ላይ ስራ አለ፣ በመሀል ላይ ትጋት አለ፣ እንዲሁም ደግሞ ፈተናዎች አሉ። እነዚህን እያለፉ ወደ ታቀደበት መደረስ ይችላል። ሰው ወጣቶችም መጀመሪያ አላማ ማግኘት አለባቸው። በዛ አላማቸው ላይ ደግሞ ጸንቶ መስራት አለባቸው ብዬ አምናለሁ።
ሶለን ገመቹ፣ ከበሬታ የሚሰጠው የሮሪ ፔክ ሽልማት አሸናፊ የምስል ዘጋቢ ነህ። ለነበረን ቆይታ በእጅጉ አመሰግናለሁ። ቀሪ ዘመንህም በስኬት የታጀበ እንዲሆን እመኝልሃለሁ። መልካም ምሽት ይሁንልህ።
እሺ፣ በጣም ነው የማመሰግነው ሀብታሙ። አንተም ደውለህ ስላናገርከኝ እግዜር ይስጥልን እላለሁ።
እንኳን ደስ ያለህ ሶለን ገመቹ። ሀብታሙ ስዩንም አመሰግናለሁኝ ለዘገባው። የተከበራችሁ አድማጮች፣ ተመልካቾች እንዲሁም ተከታዮቻችን፣ አሁን ስቱዲዮ ውስጥ እያለሁኝ የደረሰኝ አንድ መረጃ አለ። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ዛሬ የኬንያውን ፕሬዚደንት ኡሁሩ ኬንያታን ደውለው ማነጋገራቸውን የውጭ ጉዳይ ሚኒስቴር መስሪያ ቤቱ ቃል አቀባይ ኔድ ፕራይስ ተናግረዋል። ከእሳቸው ቢሮ የወጣ ጽሑፍ ነው እያየሁኝ ያለሁት። የውጭ ጉዳይ ሚኒስትር ብሊንከን ፕሬዚደንት ኡሁሩ ኬንያታ ሳቸው ኬንያን ወይም ናይሮቢን ባለፈው ሳምንት ዳር 8 እና ዳር 9 የጎበኙ ጊዜ ስላደረጉላቸው አቀባበልና መልካም መስተንግዶ ገልጸውላቸዋል። አያይዘው ግን ኢትዮጵያ ውስጥ እየተከታተለ ያለው የወታደራዊ ግጭት ሁከት በጣም በእጅጉ እንዳሳዘናቸው እንዳሳሰባቸውና እያስጨነቃቸው እንደሆነ ለኬንያታ ገልጸውላቸዋል። እንዲሁም በተቻለ ፍጥነት ወደ ድርድሮች የመመለስን አስፈላጊነትም አጉልተው ተነጋግረዋል ሁለቱ መሪዎች። እንዲሁም ፕሬዚደንት ኬንያታና ሴክሬታሪ ብሊንከን በሰብአዊ አገልግሎቶች ሊደርሱ ባልተገደበ ሁኔታ ለሁሉም በዚህ ችግር በዚህ ግጭት ተጎጂ ለሆኑ ወገኖች ሁሉ ባልተገደበ ሁኔታ ሊደርስ በሚችልበት ሁኔታ ላይ የመድረሱን አስፈላጊነት ተነጋግረው ተስማምተዋል ሁለቱም። እንዲሁም ግጭቶቹ በተቻለ ፍጥነት ወደ አጠቃላይ የፖለቲካ ድርድር ተሂዶ የፖለቲካ ውይይት ተሂዶ መፍትሄ እንዲያገኙ የሚደረገውን ጥረት እንደሚደግፉ ሴክሬታሪ ብሊንከንም ፕሬዚደንት ኬንያታም ድጋፋቸውን እንደሚሰጡ አሳውቀዋል። የተከበራችሁ አድማጮች ዝግጅታችን ይቀጥላል። እስከ ምሽቱ 4 ሰዓት ተከታዩ ዘገባ በአይቮሪ ኮስት ሐሰተኛ መድኃኒቶችን ለመከላከል የሚጠቅም አዲስ መሳሪያ አገልግሎት ላይ መዋሉን ይነግረናል። አንድ የቴክኖሎጂ ኩባንያ ነው ይህንን መሳሪያ ያወጣው። በያሲን ሲያዎ የተጠናቀረውን ዘገባ ሀብታሙ ስዩም እንደሚከተለው አዘጋጅቶታል።
አቢጃን ከተማ አጃሚ ቀጠና ውስጥ የሚገኘው ይሄ ጎዳና በምዕራብ አፍሪካ ትልቁ የሐሰተኛ ደረጃቸው ዝቅ ያለና ሕገ ወጥ መድኃኒቶች የሚከፋፈሉበት ሮክስ የተሰኘ ስፍራ አካል ነበረ። አዋ ኩሊባሊ በዚህ ስፍራ እስከ ነሐሴ ወር ድረስ መድኃኒት ይግራሉ።
ለድካም፣ ለወባ፣ ለሆድ ህመምና ለሁሉም የሚሆኑ መድኃኒቶች በዚህ ይሸጡ ነበር።
በዚህ ስፍራ ገዢዎች በርካሽ ዋጋ የሚሸጡ መድኃኒቶችን ያሰሳሉ። ዊልፍሬድ ኦሶ አንደኛው ነው።
ከፋርማሲ በ6000 ፍራንክ የምንገዛውን መድኃኒት እዚህ ግን በ4500 ፍራንክ እገዛለሁ። በቂ ገንዘብ ካለኝ ግን ከፋርማሲ እገዛለሁ።
ዊልፍሬድ ኦሶ የህመም ማስታገሻ፣ የወባ መድኃኒትና ሌሎች መድኃኒቶችን ከጎዳና ከሚገዙ 40% አይቮሪያን መካከል አንዱ ነው። እዚህ የሚሸጡት መድኃኒቶች ትክክለኞቹ ንጥረ ነገሮች ስለመያዛቸው፣ መጠናቸውም ያልተዛነፈ ስለመሆናቸው ዋስትና የለም። የዓለም ጤና ተቋም በዝቅተኛና መካከለኛ ገቢ ባላቸው አገራት ከሚሸጡ 10 መድኃኒቶች መካከል አንደኛው ከደረጃው ዝቅ ያለ ወይንም መርዛማ ሊሆን እንደሚችል አስታውቋል። ተመሳስለው የተሰሩ መድኃኒቶችን ከጎዳና ለማስወገድ ያሰቡ የአይቮሪ ኮስት ባለሥልጣናት ሮክስ ገበያን በተደጋጋሚ ዘግተውታል። ደንበኞችን ለመጠበቅ በቅርብ የሚገኘው ኖቬል ፋርማሲ ሜዲቴክት የተሰኘ ድርጅት የፈጠረውን ብልሃት በመጠቀም ላይ ይገኛል። የድርጅቱ ፈጠራ መድኃኒቶች ከምንጫቸው እስከ ሽያጭ ስፍራ ድረስ የሚያደርጉትን ጉዞ ይከታተላል። የፋርማሲው ሠራተኛ አንጂ ቦሃሪ አጠቃቀሙን ያሳያሉ።
እሽጉን የስልኬን ስክሪን በመጠቀም እስካን አድርገዋለሁ ወይም እፈትሸዋለሁ። መድኃኒቱ መቼ እንደገባ፣ ከየት እንደመጣ፣ በክምችት ክፍል ውስጥም ምን ያህል እንደቀረ ይነግረኛል።
በእሽጉ ላይ ያለው ልዩ ኮድ የመድኃኒቱን ትክክለኝነት ያረጋግጣል። ከቤተ ሙከራ እስከ መድኃኒት ቤት ያደረገውን ጉዞም ይከታተላል። ተለዋጭ የመድኃኒት ዝርዝሮችንም ያሳያል። አንጂ ቡሃሪ በድጋሚ
የታዘዘው መድኃኒት አልቆ ሊሆን ይችላል። መተግበሪያው ግን አማራጮችን ይጠቁማል። ደንበኛው ካለ መድኃኒት እንዲመለስ አላደርግም፣ ምክንያቱም በጎዳና ላይ መድኃኒት የሚሸጡ ወዛዝርትን ሊያገኝ ይችላል።
ሜዲቴክት የስልክ ላይ መተግበሪያ ለአይቬሪ ኮስት መድኃኒት ቤቶች እና ህመምተኞች በነጻ የቀረበ ነው። በአሁኑ ሰዓት ማረጋገጫ የሚሰጠው በአጋሩ የፈረንሳዩ መድኃኒት ፋብሪካ ዩፒኤስኤ ለሚመረቱ መድኃኒቶች ነው። ተባባሪ መስራቹ አርናውድ ፕራዲውስ ተቋሙ አድማሱን ወደ ሌሎች ከሰሃራ በታች ላሉ ሀገራት ለማስፋት እንዳለመ ይናገራሉ።
ኢንተርኔት የሰጠንን በሁሉም ክልሎች የመገኘት እድል እንጠቀምበታለን። በጣም ጥሩ የእጅ ስልክ ሽፋንም አለ። ተንቀሳቃሽና ዲጂታል መላ ይዘን በመምጣታችን በጣም ጠንካራ ተጽዕኖ እንፈጥራለን።
ሜዲቴክት መድኃኒቶችና ክምችቶችን ከመቆጣጠር በተጨማሪ ህመምተኞችን ለመከታተል ይጠቅማል። ይህ ዲጂታል መላ ጥር ላይ በአይቬሪ ኮስት፣ ሴኔጋልና ካሜሩን ስራ ይጀምራል። ምናልባት አንድ ቀን ደግሞ በፈረንሳይኛ ተናጋሪ አፍሪካውያን ሀገራት ዘንድ ይዳረሳል።
አመሰግናለሁ ሀብታሙ ስዩምን ለዘገባው። የተከበራችሁ አድማጮች ዝግጅታችን ወደ መጠናቀቁ ነው። አጠራጠር ያሉ መረጃዎችን ላካፍላችሁ ከመሰናበታችን በፊት ኢጣሊያና ብሪታንያ በሱዳንና በኤርትራ መካከል ባለው ወሰናቸው ላይ የተስማሙት ልክ የዛሬ 120 ዓመት በዛሬዋ ዕለት ነበረ። ክቡራትና ክቡራን አድማጮች የምትሰሙት ዜና በጎ ሊሆን በጎ ላይሆን መስማት የምትፈልጉት ወይም የማትፈልጉት ሊሆን ይችላል። እኛ ግን እውነቱን እንነግራችኋለን፣ ያለውን እንነግራችኋለን። ይህ የአሜሪካ ድምፅ ራዲዮ ጣቢያ ላለፉት 80 ዓመታት ከየካቲት 1934 ዓ ም ጀምሮ ከመጀመሪያው ስርጭት ጀምሮ ይዞ እስካሁን ጠብቆ ያለው መርሁ ነው። የዛሬ ዝግጅታችን በዚሁ ተጠናቀቀ። የፕሮግራሙ ፕሮዲውሰር ብርሃን ኃይሉ፣ እንዲሁም ዋና አዘጋጇ ጽዮን ግርማ፣ ቴክኒሻኑ ሚሻል ቢንስኪና ጃን ድራይደን፣ እኔም አስተናጋጃችሁ ሰሎሞን አባተ በዚሁ እንሰናበታችኋለን። ጤና ይስጥልኝ።